The Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ ዝግጅት ጀመረ።
የአውሮፓውያኑ 2017 አልፎ አዲሱ 2018 ዛሬ ሰኞ አንድ ብሏል። በእያላችሁበት ይህን በዓል እያከበራችሁ ያላችሁ አድማጮቻችን እንኳን አደረሳችሁ።
መልካም አዲስ ዓመት እንላለን። እንደ ኢትዮጵያ አቆጣጠር ዛሬ ሰኞ ታህሳስ 3 2010 ዓ.ም ነው። የምናስተናግዳችሁ አዲሱ አበበና
ቆንጂት ታየነን። መልካም አዲስ ዓመት። ዝግጅታችንን በዓለም ዜና እንደ ወትሮውን ጀምርና በአመራር ድክመት የተፈጠሩትን አደጋዎችና ስጋቶች ለመቅረፍ በሚያስችል መግባባትና ስምምነት ግምገማውን ማጠናቀቁን የኢህአደግ ስራ አስፈጻሚ ኮሚቴ አስታወቀ።
መግለጫውን በተመለከተ የተጠናቀረ ከዜና ቀጥሎ በምሽቱ አብይ ርዕስ የሚቀርብ የተለያዩ አስተያየቶች የተካተቱበት እንግዶችም የተጋበዙበት ቅንብር ይዘናል።
በራሱ ማዕከል ነው ውይይት ያደረገው። ኢህአዴግ የሚባለውን ፓርቲ የመሰረቱት እነዛ ፓርቲዎች የገመገሙት በውስጣቸው ያለውን ልዩነት ነው እንጂ የተመለከቱት አሁን ያለችበትን ሁኔታ ስጋቷን የገመገሙት አይመስለኝም።
አንደኛው እንግዳ በአዲስ አበባ ዩኒቨርሲቲ የታሪክ ምሁሩ አቶ አበባው አያሌው ናቸው።
በአባል ድርጅቶች ውስጥ የሚታይ ቡድናዊነት የኔትወርኪንግ ብቃት ሳይሆን ተቻችሎ ተሸፋፍኖ አቅም በሌለበት ሁኔታ ተሸካክሞ የሚሄድ የኔትወርክ አካሄድ ስለነበረ ነው። ይሄ ነው ቡድናዊ ጠባብ አካሄድ የተባለው።
እኔ ደግሞ በዋሽንግተን ዲሲ ነዋሪ የሆኑት አቶ አሉላ ሰሎሞን ናቸው።
ሌላም እንግዳ አሉን።
እነዚህ ድርጅቶች በተወሰነ ደረጃ ራሳቸውን ችለው ያደርጉት የነበረው እንቅስቃሴ በህዝቦች መካከል ቅርርብን ስለፈጠረ፣ ያ ደግሞ የትንሽ ቡድንን ሄጅሞኒ ሊያፈርስ ይችላል ብሎ ስላሰበ በሶሻል ሚዲያም ይሁን በተለያየ መድረኮች ይህንን ነገር ሲዋጋ እንደነበረ በደንብ ይታያል። አሁንም ያንኑ ነገር በድርጅታዊ መግለጫ ውስጥ አካቶ ያንን ነገር ለመቀልበስ የሚያደርገው ጥረት ነው።
አቶ ገረሱ ቱፋ በአምስተርዳም ነዋሪ ናቸው። ሶስቱም በኢትዮጵያ ወቅታዊ የፖለቲካ ጉዳይ ላይ አስተያየት በመስጠት ይታወቃሉ። በምሽቱ አብይ ርዕስ ይደመጣሉ።
በሁለተኛው አጋማሽ 2017ን ያለፈውን ዓመት ማለት ነው ከተለያዩ ርዕሶች አኳያ ወደ ኋላ መለስ ብሎ የሚቃኙ የዓመቱ የመጨረሻ ዘገባዎች ይደመጣሉ።
ንጉሡ ታምሬ ፕሮግራማችንን ይመራል። መልካም ምሽት። ወደ ዓለም ዜና እናልፋለን።
ዛሬ ቀደም ሲል እንዳሰማናችሁ የአውሮፓውያኑ አዲስ ዓመት አንድ ብሎ ጀምሯል። እዚህ ዩናይትድ ስቴትስ ውስጥ በተለይም በኒውዮርኩ ታይምስ ስኩዌር ተብሎ በሚታወቀው አደባባይ በብዙ ሺዎች የሚቆጠሩ አሜሪካውያንና የሌላም አገር ዜጎች እጅግ ኃይለኛ የነበረው የወቅቱ ብርድ ሳይበግራቸው መንፈቀ ሌሊት ድረስ 2018 ለመቀበል ተሰባስበው ታይተዋል። የአዲሱ ዓመት መግቢያ በኒውዮርኩ ታይምስ ስኩዌር ሲከበር 118 ዓመት እንደሆነው ተዘግቧል። ወደ ኋላ ላይ አንድ ቅንብር ይኖረናል በዚህ ዙሪያ።
ሀገራቸውን ለመገነጣጠል የሚዋጉትንና በጎረቤት ሀገሮች ላይ በመሳሪያ የታገዙ ጥቃቶችን ለመሰንዘር መሸሸጊያ የሚያደርጓትን ሽብርተኞች ያሏቸውን ሁሉ እንደሚደመስሱ የካሜሩን ፕሬዚደንት ፖል ቢያ ዛቱ። ቅሬታ ካላቸው እንግሊዝኛ ተናጋሪና በቁጥርም አናሳ ከሆነው የሀገራቸው ክፍል ዜጎች ጋር ለመነጋገር ዝግጁ መሆናቸውን በመልእክታቸው የገለጹት ቢያ ትጥቅ አንስተው ለመገንጠል የሚዋጉትን ግን የጦር ኃይላቸው እንደሚጋፈጣቸው ተናግረዋል። ሞኪ ኤድዊን ኪንዲዜጋ ከያውንዴ ያጠናቀረው ዘገባ አለ፣ ሶሎሞን አባተ ያቀርባል።
ስርዓትና ሰላምን ማስፈን የሀገራቸውንም አንድነት ማስከበር የእኔ ሥራ ነው ያሉት የካሜሩን ፕሬዚደንት ፖል ቢያ ብረት አንስተው ሁከትና ዓመፅን የሚያደራጁና የሚሰብኩ ወገኖችን ያለ ርኅራሄ እንደሚዋጉ፣ ለሚፈጽሟቸው ወንጀሎችም ሕግ ፊት እንደሚያቀርቧቸው አስጠንቅቀዋል።
Nous allons également.
It is my firm belief that fast-tracking our decentralization process.
ማዕከላዊነትን በፈጣን ሁኔታ ማላላት የክልሎቻችንን ልማት እንደሚያጠናክር አምናለሁ። ለዚህ ግዙፍ የለውጥ መፋጠን አስፈላጊ እርምጃዎች ሁሉ እንዲወሰዱ ትዕዛዝ ሰጥቻለሁ። የሕግን የበላይነት ለማስፈንና በዲሞክራሲ ጎዳናችን ላይ አዲስ ምዕራፍ ለመክፈት እንሰራለን።
ፕሬዚደንት ቢያ ነፍጥ በጨበጡት ላይ አይጨክኑም፣ ለንግግር ይጋብዟቸዋል ብለው ያሰቡ ካሜሩናውያን ብዙ ናቸው። እንግሊዝኛ ተናጋሪ የሆኑት ካሜሩናውያን ለሚያነሷቸው ጥያቄዎች መፍትሄ ለመፈለግ መንግስቱ ገንቢ ወደ ሆነ ንግግር እንዲገባ መመሪያ መስጠታቸውንም አመልክተዋል ፕሬዚደንቱ። ይሁን እንጂ አንዲትና የማትከፋፈል ናት ባሏት ካሜሩን ላይ መሳሪያ የሚያነሱትን ሁሉ እንደሚደመስሱ ዝተዋል። ሀገራቸው ግን በሕገ መንግሥታቸው ላይ በተጻፈው መሠረት በልል ማዕከላዊ አስተዳደር የምትመራ አህዳዊ ሀገር ሆና እንደምትቀጥል ተናግረዋል። የግዛት አስተዳደርና ማዕከላዊነትን የማላላት ጉዳዮች ሚኒስትሩ ሬኒ ኢማኑኤል ሳዲ እንዳሉት ቢያ የሚናገሯቸው ሥልጣንን ወደ ታች የማከፋፈል ሐሳቦች ፈተናዎች አሉባቸው።
We started implementing this process effectively since 2010. But of course,
ማዕከላዊነትን የማላላት ስራ የተጀመረው እንደ አውሮፓ ዘመን አቆጣጠር በ2010 ዓ.ም ነው። አንዳንድ ችግሮች ግን እየገጠሟቸው ነው። አንዱም የገንዘብ እጥረት ነው። ህዝቡ የሚጠይቀውን ለማሟላትና ፕሮጀክቶቻቸውን ለማከናወን የሚመደበው በጀት እጅግ አነስተኛ ነው።
ዛሬ በተጀመረው የአውሮፓ 2018 ዓመት ውስጥ ካሜሩን አጠቃላይ ምርጫዎችን እንደምታደርግ ተነግሯል።
አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የሰሜን ኮሪያ የኒውክሌር ፕሮግራም ቀልድ እንዳልሆነ ዩናይትድ ስቴትስ ልብ ልትል ይገባታል ይላሉ ኪም ጆንግ ኡን። የሰሜን ኮሪያው መሪ ይህን ያሉት ዛሬ ለተጀመረው አዲስ ዓመት መቀበያ ባሰሙት ንግግራቸው ሲሆን የኒኩሌሩ ቃታ ጠረጴዛዬ ላይ ቁጭ ብሏል ሲሉም ተደምጠዋል። አክለውም ኒኩሌራችን ጠቅላላውን የዩናይትድ ስቴትስ አብዛኛውን ቦታ ሊመታ ይችላል ብለዋል። እናም አሉ ኪም ጆንግ፣ ዩናይትድ ስቴትስ ከእኔም ሆነ ከአገራችን ጋር መቼም ቢሆን ጦርነት አትቃጣም ወይም አትጀምርም። ሰሜን ኮሪያ ከዩናይትድ ስቴትስም ሆነ ከሌላ አገር የሚቃጣበትን የኒኩሌር ስጋት መቋቋም እንደምትችል የተናገሩት ኪም ጆንግ፣ እናም ይህ ቀልድ ሳይሆን ሀቅ እንደሆነ ዩናይትድ ስቴትስ ልትገነዘብ ያስፈልጋታል ብለዋል። ይህ የፕሬዚዳንት ኪም ጆንግ ኡን አዲስ ዓመት መግቢያ ንግግር ለዓመቱ ፕሮግራማቸውና መመሪያቸው በብዙዎች ዘንድ እንደ ቀዳሚ ቃል ታይቷል።
የአሜሪካ ኃይሎች አፍጋኒስታን ውስጥ እየተዋጓቸው ያሉትን አሸባሪዎች ፓኪስታን ከለላ እየሰጠች መሆኗን በመጥቀስ የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ፓኪስታንን እንደገና ወንጅለዋል። ፕሬዚደንት ትራምፕ ዛሬ ለገባው አዲስ ዓመት የመጀመሪያቸው በሆነው የትዊተር መልእክታቸው ዩናይትድ ስቴትስ በሞኝነት ባለፉት 15 ዓመታት ለፓኪስታን ከ33 ሚሊየን በላይ መስጠቷን አስታውሰው በምትኩ ለእኛ ግን ከውሸትና ከማታለል ሌላ የሰጡን ነገር የለም ብለዋል። ይልቁንም አሉ ትራምፕ፣ አፍጋኒስታን ውስጥ ለምናድናቸው ሽብርተኞች አስተማማኝ የሆነ መሸሸጊያ መስጠትን ተያይዘውታል። አሁን ግን ያ ያከትማል ብለዋል ፕሬዚደንቱ አክለው። ትራምፕ በዚህ አነጋገራቸው ለኢራን የሚሰጠውን የገንዘብ እርዳታ ለማቋረጥ ማቀዳቸው ይሁን አይሁን ግልጽ አይደለም።
ባለፈው ሳምንት ማብቂያ በመላ ኢራን በጀመረው ጸረ መንግሥት ተቃውሞ ሌሊቱን 10 ሰዎች እንደተገደሉ መንግሥታዊ ቴሌቪዥን ዛሬ ሰኞ ዘግቧል። ዘገባው ሟቾችን በተመለከተ የሰጠው ዝርዝር የለም። ዛሬ ሰኞ ማለዳ አካባቢ ኢልና የዜና አውታር አንድ የምክር ቤት አባል የተናገሩትን ጠቅሶ እንደዘገበው 2 ሰዎች ሌሊቱን በተካሄደ ተኩስ ኢዜ ከተማ ውስጥ ተገድለዋል። ለግድያው ማን ተጠያቂ እንደሆነ ግን አላብራራም። የወቅቱ አመፅ የተቀሰቀሰው ባለፈው ሐሙስ መሽሃድ በተባለችውና የፕሬዚዳንቱ ሐሳን ሩሃኒ የትውልድ ስፍራ በሆነችው ከተማ በተካሄደ አነስተኛ የተቃውሞ ሰልፍ መሆኑም ታውቋል። ኢራናውያን በማኅበራዊ ገጽ እንዳይገናኙ ቴህራን ሁኔታውን ለማብረድ በሚል ያደረገችው እገዳ በብርቱ እንዳሳሰባቸው ፕሬዚዳንት ትራምፕ ተናግረዋል።
አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። የዓለም ዜናዎቹን አደመጥን። ይህ ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ምሽት የፈረንጆች አዲስ ዓመት የመጀመሪያ ቀን ፕሮግራማችን ነው። ቆንጅ ይታይና
እንኳን አደረሰሽ።
እንኳን አብሮ አደረሰን ጠይቃለሁ ወደኋላ ላይ።
የኢህአደግ መግለጫ ከአዲስ አበባ እና የዝግጅት ክፍላችን እንግዶች የሰጡበት አስተያየት የምሽቱ አብይ ርዕስ ይሆናል። በመግቢያው እንዳልነው ማለቴ ነው። በሁለተኛው አጋማሽ የአመቱ መጨረሻ ዘገባዎች ይቀርባሉ። አብራችሁን አምሹ።
በአመራር ድክመት የተፈጠሩትን አደጋዎችና ስጋቶች ለመቅረፍ በሚያስችል መግባባትና ስምምነት ግምገማውን ማጠናቀቁን የኢህአዴግ ስራ አስፈጻሚ ኮሚቴ አስታወቀ። በርከት ባሉ የሀገሪቱ አካባቢዎች የሰላምና መረጋጋት እጦትና የዜጎች ሕልፈት የዕለት ከዕለት ክስተት እየሆነ መምጣቱንም ጠቁመዋል። የስራ አስፈጻሚውን ኮሚቴ መግለጫ የተመለከተውን ዘገባ እስክንድር ፍሬው ልኳል።
የኢህአዴግ ስራ አስፈጻሚ ኮሚቴ ያወጣው መግለጫ በ17 ቀናቱ ስብሰባ ያደረገውን ግምገማ የደረሰባቸውን ውሳኔዎች የዘረዘረበት ነው። በዚህ መሰረት በየደረጃው ባሉ ርከኖች የውስጥ ድርጅት ዲሞክራሲ እጦት ስር መስደዱን ገምግሟል። ይህ በተራው የመታገያ መድረኮችን የሚገድብና በአመራሩ ውስጥ ያመለካከትና የተግባር አንድነት እንዳይፈጠር መሰናክል መሆኑንም አመልክቷል። የስልጣንን የህዝብ መገልገያነት ለአደጋ ማጋለጡንም ዘርዝሯል። ከዚህ አንጻር ተገቢ ባልሆኑ ጥቅሞች ላይ የተመሰረቱ የቡድን ትስስሮች፣ ድርጅታዊና ልማታዊ ተልእኮዎች በብቃት እንዳይፈጸሙ ከፍተኛ መሰናክል መሆናቸውንም ነው የጠቆመው። የኢህአዴግ ስራ አስፈጻሚ ኮሚቴ በዚሁ መግለጫ በአገሪቱ ያለውን የሰላምና መረጋጋት ችግርም አንስተዋል። ከቅርብ ጊዜ ወዲህ በርከት ባሉ የአገሪቱ አካባቢዎች የሰላምና መረጋጋት እጦት እንደዚሁም የዜጎች ሕልፈት የዕለት ተዕለት ክስተት እየሆነ መምጣቱን ያመለከተው ይህም ለሀገራዊ ህልውናና የጥፋት ቋፍ ያደረሰበት ሁኔታ መኖሩን፣ የውጭ ጥቃት ተጋላጭነት አደጋ ማስከተሉንም ጠቅሷል። በመሆኑም የአገሪቱን ሰላም በአጭር ጊዜ ውስጥ ወደ ተለመደው አስተማማኝ ሁኔታ መመለስ እንደሚገባ ወስኗል። የኢህአዴግ ስራ አስፈጻሚ ኮሚቴ በመግለጫው አገራዊና ብሔረሰባዊ ማንነትን በተመለከተም የጠቀሰው አለ። ብሔረሰባዊና አገራዊ ማንነትን አስተሳስሮ በመገንባት በኩል ጉድለት መታየቱን፣ በአስተማማኝ መንገድም መፈታት እንዳለበትን የጠቆመው የተጠቀሱት ችግሮች በዋናነት በከፍተኛ አመራሩ በተለይም በስራ አስፈጻሚ ኮሚቴ አባላቱና በድርጅትና በመንግስት ከፍተኛ የስራ ኃላፊዎች የተፈጠሩ መሆናቸውንም በግምገማው ለይቷል። ኃላፊነቱን እንደሚወስድም አስታውቋል። በዚህ ምክንያት የተሰማውን ጥልቅ ጸጸት በመግለጽም መላውን የአገሪቱ ህዝቦች እንደዚሁም የድርጅት አባላትና ደጋፊዎች ልባዊ ይቅርታ ጠይቋል። የስራ አስፈጻሚ ኮሚቴው ባሳለፈው ባለ 8 ነጥብ ውሳኔ የህዝብን ሰላም የሚያወቁ ማናቸውንም ተግባራት በቁጥጥር ስር ለማዋል መንግስት ሙሉ ኃላፊነቱን እንደሚወስድ አስረድቷል። የዜጎችን የመንቀሳቀስ መብት የሚያውኩ የቡድንና የተናጠል እንቅስቃሴዎችን እንደሚቆጣጠርም አስታውቋል። በኦሮሚያና በሶማሌ ክልል ድንበር አካባቢዎች የተከሰተው የዜጎች ሞትና እንግልት እንደዚሁም በመቶ ሺዎች መፈናቀል በአስቸኳይ ተገጥቶ መደበኛ ህይወታቸውን የሚመሩበትን መንገድ ለማመቻቸትና በአካባቢዎቹ ያሉ ህገወጥ እንቅስቃሴዎችን ለመቆጣጠርም ወስኗል። መግለጫው ስለ አራቱ የግንባሩ አባል ድርጅቶችም አንስቷል። እያንዳንዱ ብሔራዊ ድርጅት በከፍተኛ አመራር ደረጃ የሚታይበትን ድክመት በጥልቀት ገምግሞ የማስተካከያና የርምት እርምጃ እንዲወስድ መወሰኑን የጠቆመው ብሔራዊ አንድነትን ለማጠናከር የሚያስችሉ እንቅስቃሴዎችን ከህዝብና ከመንግስት ጋር በመሆን ማከናወን እንደሚገባም አስታውሷል። የህዝብን አመኔታ መልሶ ለማግኘትና ህዝብ የሚደመጥበትና ወሳኝነቱ የሚረጋገጥበት እድል እንዲሰፋ እንዲሁም የወጣቶችን ጥያቄ በሚገባ ለመመለስና ተሳትፏቸውን ለማረጋገጥ ተከታታይ ስራዎች እንዲሰሩም ወስኗል። የመድብለ ፓርቲ ስርዓት ግንባታ ችግሮችን ከሁሉም ተቃዋሚ ድርጅቶችና ከህዝቡ ጋር በጋራ ለመፍታትም ወስኗል። ከዚህ አንጻር ምሁራንና የሲቪክ ማህበራትም ተገቢ ሚናቸውን የሚወጡበት ምቹ ሁኔታ እንዲፈጠር መወሰኑን ያስታወቀው የሰብአዊና የዲሞክራሲያዊ መብቶችን የመጣስ አዝማሚያዎችን በጥብቅ ለመመከት ከፍተኛ ፋይዳ ያላቸው ተጨማሪ እርምጃዎች እንዲወሰዱ ስራ አስፈጻሚ ኮሚቴው አቅጣጫ ማስቀመጡም ተገልጿል። በዚህ የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ ከ36ቱ መደበኛ አባላት በተጨማሪ የድርጅቱ ነባር አመራሮች መገኘታቸውንም በቴሌቪዥን ከቀረበው ምስል ለመረዳት ተችሏል። ስብሰባውን በሙሉ ወይም በከፊል መሳተፋቸውን ግን ማረጋገጥ አልተቻለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ለ18 ቀናት ስብሰባ የተቀመጠው ገዢው ፓርቲ በመጨረሻ ቅዳሜ ዕለት ያወጣውን የጽሑፍ መግለጫ በተመለከተ የተለያዩ አስተያየቶች እየተሰጡ ይገኛሉ። በአዲስ አበባ ዩኒቨርሲቲ የታሪክ ትምህርት መምህር ረዳት ፕሮፌሰር አበባው አያሌው ከአዲስ አበባ፣ አቶ አሉላ ሰሎሞን ከዋሽንግተን ዲሲ እና አቶ ገረሱ ቱፋ ከአምስተርዳም በመግለጫው ላይ ተወያይተዋል። ጽዮን ግርማነች ያወያየቻቸው።
ሶስታችሁንም በጣም አመሰግናለሁ። ሶስታችሁን ዛሬ ጋበዝኳችሁ ኢህአዴግ ስራ አስፈጻሚ ኮሚቴ ከሰጠው መግለጫ ጋር ተያይዞ ነው። በመግለጫው ላይ ኢትዮጵያ ያለችበትን ሁኔታ ግንዛቤ ውስጥ የከተተ መግለጫ ነው ወይ ይወጣው? አቶ አበባ አያሌው፣
እኔ አይመስለኝም። እንግዲህ መግለጫውን አንብያለሁ። ሳነባው አንደኛ የተገነዘብኩት አንደኛ ወንድም ነው፣ ፓርቲው በራሱ ማዕከል ነው ውይይት ያደረገው። ኢህአዴግ የሚባለውን ፓርቲ የመሰረቱት እነዛ ፓርቲዎች የገመገሙት በውስጣቸው ያለውን ልዩነት ነው እንጂ የተመለከቱት አሁን ያለችበትን ሁኔታ ስጋቷን የገመገሙት አይመስለኝም። ሁለተኛ ደግሞ ስወስደው የምጠብቀው ነገር አንድ ነገር ነበረ። አንደኛ አገርን ማቀንቀን የምንለው ነገር አለ። አገር ማቀንቀን ሲባል አገር ከፓርቲ በላይ ነው፣ አገር ከሁሉም በላይ ነው፣ ከግለሰብም በላይ ነው። ያንን ምናልባት ያገነግኑታል ብዬ ነበረ። ምክንያቱም ላለፉት 20 ዓመታት ምንድን ነበር ሲሰራ የነበረው እየተባለ በብዙ ሚዲያዎች ሲነገር የነበረው ልዩነታችን ላይ ነው እንጂ አንድነታችን ላይ አላተኮርንም ባል ነበረ። ያን ፓርቲው እንዲያጠነቅነው እንዲያነሳው አጀንዳ አድርጎ ጠብቅ ነበረ። ያንንም አልተነሳም። ሁለተኛ የሚዲያ ነገሮች ናቸው። ሶስተኛ ማለት ነው ይቅርታ፣ ሚዲያ በነገራችን ላይ የህዝቡን የልብ ትርታ ካላዳመጠና ያንን ካልተናገረ እንዴት ነው የሚሆነው? ይህንንም እንደገና ወደ መቆጣጠርና በራሱ በሚሰጠው መመሪያ መሰረት ትንቀሳቀሳላችሁ እንጂ የሚል ነው እንጂ ሌላ ነገር አላገኘሁበትም። እና አጠቃላይ እኔ ስገመግመው ምንድን ነው የሀገሪቱን ያለችበትን አደገኛ ሁኔታ አልገመተም። በአካባቢያችን ያሉ ብዙ ሀገሮች እየተተራመሱ ነው፣ እኛም እንደዛ መተራመስ አለብን። ይህን ነበር አንስቶ መነጋገር የነበረበት ፓርቲ።
አቶ አበባ በጣም አመሰግናለሁኝ። አሉላ፣ እስቲ በአንተ በኩልስ እንግዲህ በመግለጫው መግቢያ ላይ ትንሽ ሀገሪቱ ያለችበትን ችግር ለመዳሰስ ይሞክራል። ሀገሪቱ በአሳሳበው የወቅታዊ ችግሮች ተወጥራ የቆየችበት ሁኔታ አለ የሚል ነገር አለ በመግቢያው አካባቢ እና በአጠቃላይ ግን መግለጫው ሲያጠቃልል ይህንን ወቅታዊ ችግር ግንዛቤ ውስጥ የከተተ ነው ወይ ትላለህ በአንተ በኩል?
እሺ፣ አመሰግናለሁ ጽዮን። ያው መግለጫውን አንብቤዋለሁ። እንደተባለው ኢህአዴግ ያካሄደው የስራ አስፈጻሚ የድርጅቱ ስብሰባ ነው። ነገር ግን እንደ ገዢ ፓርቲና ራሱ ኢህአዴግ የሚመራው መንግስትም በሀገራዊ ጉዳዮች እና በወቅታዊ ጉዳዮች ላይ አተኩሯል። መግለጫው ውስጥ ሁሉንም ነገር ላናገኝ እንችላለን። በተለይ ወደ ተግባር በሚመነዘርበት ጊዜ ነው ነገሮችን በደንብ በግልጽ ማወቅ የሚቻለው። ምክንያቱ ስለ 18 ቀን የተካሄደው ስብሰባ በዚህ መግለጫ ውስጥ ሁሉንም ነገር ማካተት ይቻላል የሚል እምነት የለኝም። ነገር ግን ብዙ ነገሮችን ግምት ውስጥ ያስገባ ነው። በዋናነት ኢህአዴግ እንደ ኢህአዴግ አራቱ አባል ድርጅቶች የመሰረቱት ኢህአዴግ ማለት ነው እንደ ግንባር ያለበትን ችግር አስቀምጧል። ከዛ እንደ መንግስት እንደ ገዢ ፓርቲ ደግሞ እንደ መንግስት አስቀምጧል። የሀገራዊ ጉዳዩንም አይቶታል። በተለይ ሀገራዊ አንድነትን ከማቀንቀን ረገድ የነበሩ ጉድለቶች መግለጫው ላይ ተካቷል። ሌላ በቀጣይነት እንደ ሀገር ሊሰሩ የሚገባቸውና እርማት የሚያስፈልጋቸው እንዲሁም ፓርቲው እንደ ፓርቲው ተሳስቷል የሚላቸውን ስህተቶች አስቀምጦ ይቅርታ ጠይቋል።
በጣም አመሰግናለሁ። አቶ ገረሱ ቱፋ ወደ አንተ ልምጣና ሁለቱ ያነሱት ሀሳብ ላይ የምትጨምረው አለ አያይዘህ እንደው መግለጫውንም በዛው የምትዳስሰው ነገር ካለ?
መግለጫው ብዙም ከዚህ በፊት ስናነባቸው ከነበሩ መግለጫዎች የተለዩ አይደሉም። እዛ ሀገር ውስጥ ከፍተኛ የፖለቲካ ቀውስ አለ፣ ከፍተኛ የኢኮኖሚ ቀውስም አለ። እነዚህ ሁለት እርስ በርሳቸው እየተደማመሩ የሚሄዱ ዲያሌክቲካል ሪሌሽንሽፕ ያላቸው ናቸው። ስለዚህ አንደኛው አንደኛውን እያጠነከረ የሚሄድ ነው። ይህንን መሰረታዊ የፖለቲካ ቀውስ ያመጣው ደግሞ የአንድ የቡድን የበላይነት እዛ ሀገር ውስጥ ተንሰራፎ እዛ ሀገር ውስጥ የሚገኙ ህዝቦች ይሄ መንግስት የእነንትና መንግስት ነው እንጂ የእኛ መንግስት አይደለም የሚል መንፈስ ውስጥ ስለቆዩ ያንን ሊቀይር የሚችል በተወሰነ ደረጃ የኢህአዴግ አባል ድርጅቶች አካባቢ ሲደረጉ እንቅስቃሴዎችን መልሶ ለማስፈን ጥረት ያደረገ የማስፈራሪያ ብሮን የበላይነት አሁንም ለማስቀጠል የኢህአዴግን መግለጫ ልንለው አንችልም፣ የህወሓት መግለጫ ማለት እንችላለን። ምክንያቱም በሌሎቹ ድርጅቶች ሲታይ የነበረው መንፈስ እዚህ ውስጥ አልተንጸባረቀም። ስለዚህ ችግሮቹን ለመፍታት በድፍረት ኢህአዴግ እንደ ድርጅት ለመቀጠል ከፈለገ የነበረውን እድል ያበላሸ ችግሮች እየተወሳሰቡ እንዲሄድ መንገድ የከፈተ የይስሙላ መግለጫ ነው የሚል እምነት ነው ያለኝ።
በድፍኑ መግለጫውን ለመዳሰስ ሞክራችኋል። ወደ መግለጫው ስንገባ አንደኛው ስለ ፓርቲው ስለ አራቱ ኢህአዴግን ስለመሰረቱት አራቱ ፓርቲዎች እንደተባለው ስለ እነሱ ቢሆንም መግለጫው መሀል ላይ ግን በስራ አስፈጻሚዎች ግምገማ መሰረት መርህ አልባ ቡድናዊ ትስስር የሚል ነገር ተነስቷል። ከምንም ነገር በፊትና በላይ በጠባብ ቡድናዊ ጥቅሞች ላይ የተመሰረተ መርህ አልባ ግንኙነት ይላል እና ምን ማለት ነው? እንዴት ተረዳችሁት ይህንን? እስቲ አቶ አበባው።
እንግዲህ ድርጅቶች አሉ ኢህአዴግን የመሰረቱ። እነዛ ድርጅቶች በአንድ በኩል የራሳቸውንም ግንኙነት የመሰረት መብት አላቸው። ይሄ የተጠበቀ ነው፣ ጤናማ። በአንድ በኩል ደግሞ ችግሩ ምንድን ነው? ኢህአዴግ ከጀመረው ጉዞ አልተላቀቀም። ለምን? መርህ ምንድን ነው? መጀመሪያ ላይ መርህ ማለት ህዝብ ነው። ህዝብን የወከለ ፓርቲ ህዋትም ይሁን ኦህዴድም ይሁን ብአዴንም ይሁን እነዚህ ስለ ህዝቦቻቸው መታገል አለባት። ህዝብን እነዚህ ፕሬዚደንት አድርገዋል። ህዝብን ተወከሉ ደግሞ ለህዝባቸው ማገንገን አለባት። ሁለተኛ ደግሞ አንድ ፓርቲ አንድን ህዝብ ይወክል ማለት ነው። እዛ ጋ ያስቀመጠው ነገር አለ። ያ ነገር ደግሞ ምንድን ነው? ብሔራዊ ድርጅቶች ይላቸዋል። ብሔራዊ ድርጅቶች እኮ እርስ በርስ ለመገናኘት ምንም ጥያቄ አያስፈልጋቸው። እንደውም ኢህአዴግን ሊያጠናክሩ የሚችሉ እነዛ የህዝብ ለህዝብ ግንኙነቶች ናቸው። በጣም እንደውም እዛ መግለጫ ላይ በጣም ያፈርኩበት አንደኛው ትልቁ ነገር ምንድን ነው? እነዚህን አይነት መድረኮች በደንብ አድርጎ መጠቀም መቻል ነበረበት፣ ማስፋፋትም ነበረበት። ህዝባዊ ድርጅት አይደሉም እንዴ? ህዝባዊ ድርጅትነት ብለዋል ከመጀመሪያውም ሲነሱ ማለት ነው። እነዚህ ድርጅቶች ህዝብን ካልወከሉ፣ የህዝብን አላማ የህዝብን ጥያቄ ካላቀነቀኑ የት ጋ ነው? ይሄ ፓርቲዛን ፖለቲክስ ነው አሁን እየበጠበጠን ያለ። ህዝቡ ሌላ፣ ፓርቲው ሌላ። እንደዚህ ሊሆን አይችልም። ከዚህ በኋላ አሁን እዚህ መግለጫ ላይ የወጣው ትልቁ ነገር በጣም የሚያስፈራ ምንድን ነው? መርህ አልባ። ምን ማለት ነው መርህ አልባ? በፓርቲዛን ፖለቲክስ ከሄድን ምንድን ነው መርህ አልባ ነው? ፓርቲው ከህዝቡ አይገናኝም፣ ህዝቡ ደግሞ ከፓርቲው ጋር ምንም አይነት ግንኙነት የለውም። አሁን ፓርቲዎችና ህዝቡ የግድ መተዋወቅ አለባቸው።
እሺ፣ አቶ አበባው አመሰግናለሁ። አቶ አሉላ፣ እና ቅድም ስትሰጥ አስተያየት ኢህአዴግ እንደውም ኃላፊነቱን ወስዳለሁ ብሏል ለተፈጠሩት ነገሮች ብለህ ነበር። ምን ማለት ነው ኃላፊነት መውሰድ ማለት? መግለጫው ላይ በዝርዝር አልተቀመጠም የትኛውን ኃላፊነት የትኛው ጥፋት እንደተሰራ በዝርዝር የተቀመጠ ነገር የለም። የትኛውን ነው ኃላፊነት የሚወስደው?
መግለጫው ላይ በሀገራችን የተከሰተው ሁኔታ ነው እንግዲህ ህዝብን ያሳዘነ ሁኔታ ተከስቷል። ይሄ ምንም ጥያቄ የለውም። ሀገራችን ላለፉት 2 ዓመታት የነበረችበት ሁኔታ በጣም አሳዛኝ ነው። ምስቅልቅሉ የወጣ በብዙ ነገሮች የሚገለጽ መፈናቀል፣ የሰው የዜጎች ህይወት መጥፋት፣ እንደዚህ የመሳሰሉ ነገሮች መግለጫው ላይ ተቀምጠዋል። ስለዚህ ያንኑ የማስተካከል አንድ፣ ሁለተኛ ደግሞ ይቅርታም ጠይቋል። ቅድም ወዳልሽው ነጥብ ስመጣ ግን ይሄ መርህ አልባ ጉድኝት የተባለው መጀመሪያ በነገራችን ላይ እንዲያውም ከዚህ ከኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ በፊት ቀደም ብሎ የድርጅቶች በየድርጅታቸው ስብሰባ አድርገው ነበር እና አስታውሳለሁ በአዴን ላይ ርዕዮተ ዓለም ክህደት ብሎ ያስቀመጠው ነገር ነበረ። በአዴን ከዛ ጋር የሚያያዝ ነው። ሁለተኛው በአባል ድርጅቶች ውስጥ የሚታይ ቡድናዊነት፣ ይሄ የኔትወርኪንግ ብቃት ሳይሆን ተቻችሎ ተሸፋፍኖ አቅም በሌለበት ሁኔታ ተሸካክሞ የመሄድ የኔትወርክ አካሄድ ስለነበረ ነው። ይሄ ነው ቡድናዊ ጠባብ አካሄድ የተባለው። ስለዚህ አባል ድርጅቶቹን በይበልጥ የሚመለከት እንጂ ወደ ህዝብ ወደ ውጭ የምናወጣው ነገር አይደለም። በህዝቦች መካከል የተደረጉ ግንኙነቶች በነገራችን ላይ ራሱ መንግስትም ያዘጋጃቸው አባል ድርጅቶቹም ደግፈውት ሀሳቡን የፈጸሙት ነገር ስለሆነ እንዲያውም ተጠናክሮ መቀጠል አለበት የህዝብ ለህዝብ ግንኙነቱ። መድረኮቹ ራሱ የፈጠራቸው መንግስትና ኢህአዴግ ነው።
ገረሱ፣ እንግዲህ አሉላ ይሄንን መርህ አልባ የሚለውን የኢህአዴግ መግለጫ ላይ የተቀመጠውን ነገር አባል ድርጅቶቹ እርስ በርስ ባላቸው ግንኙነት ነው እንጂ ህዝቡና እርስ በርስ ህዝቡ ውስጥ በተፈጠረው ለምሳሌ ከዚህ መግለጫ በኋላ በማህበራዊ ሚዲያም ላይ የነበረው ነገር በተለይ የአማራና የኦሮሞ ህዝብ ለህዝብ ግንኙነት እሱን የተመለከተ መግለጫ ነው የሚል ነገር ሲነሳ ነበር እና አይደለም። ምን ትላለህ?
እኔ አሉላ እንደሚለው ሳይሆን ከብዙ ህወሀት ጋር ተያያዥነት ወይንም ቅርበት ያላቸው ሰዎች በተለያየ ጊዜ ባለፉት 1 ወር 2 ወር ውስጥ የሚሰጡት አስተያየት ያንን በተወሰነ ደረጃ የሚያንጸባርቅ መግለጫ ነው። እንደሚታወቀው ኢህአዴግ የመንግስታዊ የሆኑ ስራዎችን በሙሉ ወደ ኢህአዴግ ወስዶ ኢህአዴግ ውስጥ ደግሞ ኢህአዴግ በአንድ ድርጅት ኮር የሆነበት ዙሪያ ነው የተደራጀው። ውሳኔዎችን መንግስታዊ ከሆኑ እንደ ፓርላማ፣ ሌሎች ሌጂትመት ሊሆኑ ከሚችሉ ኃይሎች ወስዶ እዛ ውስጥ ነበረ ሲወሰን የነበረው እና እስካሁኑ ደግሞ አንድ ድርጅት ተቆጣጥሮት የፈለገውን ነገር ያደርግ ነበረ። ራሱ መሀል ላይ ሆኖ እንደ ዳኛ ሌሎችን እያጣላ በትንሽ ቡድን የበላይነት ሲያስጠብቅ ነበረ። ያንን ነገር ሊቀለብስ የሚችል ህዝቦች ራሳቸውን ችለው ኤጀንሲ ኖሯቸው ሊያቀራረቡ የሚችሉ እነዚህ ድርጅቶች በተወሰነ ደረጃ ራሳቸውን ችለው ያደርጉት የነበረው እንቅስቃሴ በህዝቦች መካከል ቅርርብን ስለፈጠረ ያ ደግሞ የትንሽ ቡድንን ሄጅሞኒ ሊያፈርስ ይችላል ብሎ ስላሰበ በሶሻል ሚዲያም ይሁን በተለያየ መድረኮች ይህንን ነገር ሲዋጋ እንደነበረ በደንብ ይታያል። አሁንም ያንኑ ነገር በድርጅታዊ መግለጫ ውስጥ አካቶ ያንን ነገር ለመቀልበስ የሚያደርገው ጥረት ነው እንጂ አሉላ እንዳለው አይመስለኝም።
እንግዲህ ሶስታችሁንም በጣም ነው የማመሰግነው። በመግቢያ ላይ እንደጠቀስኩት በጣም አጭር የውይይት ጊዜ ነው ያለን ለዛሬ። በስፋት በሚቀጥለው እንመለስበታለን። ግን እንደው ለማጠቃለል ያህል ይሄ የ18ቱ ቀን የኢህአዴግ ስብሰባና የወጣው መግለጫ በቀጣይ አሁን ላለው ወቅታዊ ችግር ትንሽ ፍንጣቂ ወይም አመላካች ተስፋ አለው ወይ ትላላችሁ? ተብሎ
እኔ ማስበው እንግዲህ ምንድን ነው ድርጅቶች ህዝባቸውን ማሰብ አለባቸው። ህዝቡ አንድ ነው። በነገራችን ላይ ምንም ምንም አይነት ይህን ህዝብ ከፋፍሎም ለብቻውም ታይቶ እንትን አይልም። ፓርቲዛን ፖለቲክስ በእኛ ሀገር መጀመሪያም ባዕድ ነው። ለምን ሺህ አመት ሶስት ሺህ አመት የኖረን ህዝብ ዝም ብለን ነገ ወይም ትናንትና ስለመጣን ብቻ የምንነግድበትም አይደለም። ትልቁ ነገር ምንድን ነው? ህዝቡ ትልቅ ህዝብ ነው። መጀመሪያ ላይ ፖለቲካ መነሳት ያለበት አይ እኔ አውቅልሃለሁ ብሎ ሳይሆን ምንድን ነው መነሳት ያለበት? ህዝቡ ምንድን ነው ፍላጎቱ? በምንድን ነው የተሳሰረው? ከዚህ በፊትስ ምንድን ነው የሚያገናኘው? እነዛን ደግሞ የኢኮኖሚ ትስስሮች መፍጠር ነው እንጂ አሁን ፖለቲካው ከህዝቡ ተለይቷል። ይህም ደግሞ የጀመርነው አሁን ኢህአዴግ ስለመጣ ማለት ከደርግ ስርዓት ጀምሮ የለም። የህዝቡን ፍላጎት፣ ስሜት፣ የህዝብ ትርታ መጀመሪያ ላይ ኢህአዴግ መወያየት ያለበት ስለ ፓርቲው፣ ስለ ምኑ፣ ስለ ትንክሩ ሳይሆን ምን ያክል ህዝባዊ መሆን አለብን፣ የህዝቡን ስሜት እንረዳና ይልቅ እንጂ ይሄ ነገ ለልጅ ልጆቻችን የሚጠፍ ፖለቲካ አይደለም። ትናንትና ከትናንት ወዲያ ይሄ ሁሉ የምናወራው ነገር ለምንድን ነው? አንድ ድርጅት ይህን ያክል ጊዜ የሚያባክ ነው? ህዝቡን ያዳምጥ። ህዝቡን ሲያዳምጥ መልሱን ያገኘዋል። ህዝብ ትልቅ ነው። ይሄን ነው እኔ የምለው እና እንጂ ስለ ድርጅት ስለምን ስለምን አይደለም። ድርጅቱ ተከፋፍሏል። አንዱ ጥቅመኛ ነው፣ አንዱ በቃ ህዝብን የረሳ ነው፣ አንዱ የህዝብ ወገንተኝነት አለው። ፖለቲካ ማለት እኮ መጫወቻ አይደለም። ፖለቲካ ማለት እኮ የራሴን ጥያቄ መመለስ አለበት። እያንዳንዱ የድሃውን ጥያቄ መመለስ አለበት። የባለ ሀብቱን ጥያቄ መመለስ አለበት፣ በአግባቡ መመለስ አለበት። ይሄንን ያላደረገ የኢህአዴግ የስራ አስፈጻሚ ኮሚቴ ስብሰባ ምንድን ነው የሚፈልግልኝ ነው ትልቁ ነገር።
አቶ አበባው እንግዲህ በጥያቄን ያጠቃለልከው፣ በሌላ ጊዜ በሰፊው በስፋት በውይይት እንመለስበታለን። አቶ አሉላ አንተም ማጠቃለያ።
እሺ ጽዮን አመሰግናለሁ። በሰፊው ምን ሄዱበት በቀጣይ ያልሽው አስምሪበትና በቀጠሮ እንለያይ። አንድ ነገር ነው ከሰፊ ነገር
ጥሩ ልክ ነው።
በመጨረሻ እኔ ከአቶ አበባው ጋር የምጋራው ምንድን ነው የህዝቦች መቀራረብ ሊኖረን ይገባል የሚለው በጣም መሰረታዊ ነገር ነው። አሁን የተጀመረው ተወሰኑ ቦታዎች በትግራይ፣ በአማራ፣ በኦሮሚያ አማራ፣ እንዲሁም አማራ ቤንሻንጉል እንደዚህ ተደርጎ ነበር መድረኮች። ይሄ ተጠናክሮ መቀጠል አለበት። ህዝባችን በፖለቲካ ኤሊቶች ምክንያት ዋጋ መክፈል የለበትም። ስለዚህ በዚህ በጣም እስማማለሁ። አገራዊ አንድነታችን በማጠናከር እንዳሉት ህዝቡ አንድ ነው፣ ተመሳሳይ ዕጣ ፈንታ ያለው ነው፣ በኢኮኖሚም በፖለቲካም ማለት ነው። ስለዚህ በጋራ ተደጋግፈን የምናድግበት መንገድ መመቻቸት አለበት። በኢህአዴግ መግለጫ ላይ ግን ያው ትግበራ በጣም ይጠበቃል። በተግባር በቃል የተባለው ነገር ወደ ተግባር የመቀየር 18 ቀን የወሰደ ስብሰባ ላይ የተወያዩበት ነጥቦች በአፋጣኝ ወደ ተግባር ገብተው የህዝቡን እምነት መመለስ መቻል አለባቸው የሚል እምነት አለኝ። ነገር ግን መግለጫው ላይ መካተት የሚገባቸው ነጥቦች ተካተዋል የሚል እምነት አለኝ።
እሺ እሺ፣ በጣም አመሰግናለሁ አቶ ገረሱ።
እኔ መግለጫው መሰረታዊ ችግሮችን ሳይሆን የችግሮችን ምልክቶች ነው ለማጥፋት የሞከረው። መግለጫውን የመጀመሪያውን ቁጥር ብንወስድ በየቦታው የሚነሱ ህዝባዊ አመጾችን በቁጥጥር ስር ማዋል የሚል ነገር አለበት እና በቁጥጥር ስር ማዋል ችግሩን አይፈታውም። በቁጥጥር ስር ለማዋል መንግስት እስካሁን የሚችለውን ነገር ያደርግ ነበረ፣ ግን አልቻለም። ስለዚህ ወደፊትም አይችልም። ይሄ ነገር ሊቀረፍ የሚችለው ችግሮችን ያንን ነገር አመጽ ያስነሱ የትኛውም ሀገር ውስጥ ከመሬት ተነስቶ ሰው ህዝብ እብድ አይደለም። ዝም ብሎ ጥያቄ የሚያስነሳው እና የሚያምጸው እንዲያምጽ የሚያደርጉ የፖለቲካ፣ የኢኮኖሚ፣ ማህበራዊ ችግሮች ስላሉ ነው። እነዛን ችግሮችን ምልክታቸውን በማጥፋት ሳይሆን ችግሮችን ለመፍታት መዘጋጀትን ነው የሚፈልገው። ሌላው ኢህአዴግ በውስጡ ደግሞ ህወሀት ጠላቶችን እየፈጠረ ለመኖር የሚፈልግ ነው። ለምሳሌ አሁን ቅድም ጉድኝትን አሉላ ራሱ እዚህ ሲፈታ ውጭ ሀገር ካሉት ውጭ ሀገር ያሉት ራሳቸው ደጋፊዎቹን አይደለም ማለት የተወሰኑት ሌላውን ውጭ ሀገር ያለውን ሰው ልክ እንደ ጠላት ነው የሚቆጥሩት እና እዛ ሀገር ውስጥ ያሉ መሰረታዊ ችግሮችን ለመፍታት ለማዳመጥ ካልሞከረ ካሁን በኋላ ወይ እንደ ኢህአዴግን መቀጠል ላይችል ይችላል፣ ወይ ደግሞ ሀገር ውስጥም አደጋ ሊመጣ ይችላል። እነዚህ ነገሮች ፖለቲካውን ችግር ወደ ኢኮኖሚ ይሄዳል። ምክንያቱም የተረጋጋ ሀገር ያልሆነ ውስጥ ኢንቨስትመንት ሊኖር አይችልም። እዛ ያለውም ህዝብ በሰላም ሰርቶ መግባት አይችልም። ጥርጣሬ ውስጥ ነው የሚገባው። ይሄ የኢኮኖሚ ቀውስ ያመጣል። አገሪቷ ከፍተኛ የእዳ ውስጥ ያለች ሀገር ናት። ይሄ ነገር ተደማምሮ አደገኛ የሆነ ሁኔታ ሳይፈጥር መልሰው ነገሩን ማየት ያለባቸው ይመስለኛል። ያንን ነገር ካላደረጉ ከአንድ ወር ከሁለት ወር በኋላ ደግሞ ሌላ ስብሰባ ሲቀመጡ ልናይ እንችላለን።
ሶስታችሁንም አመሰግናለሁኝ። አቶ አበባ አያሌው ከአዲስ አበባ ከአዲስ አበባ ዩኒቨርሲቲ፣ አቶ አሉላ ሰለሞን ከዋሽንግተን፣ አቶ ገረሱ ቱፋ ደግሞ ከአምስተርዳም፣ ሶስታችሁም በተለያየ ሙያ ላይ ያላችሁ በኢትዮጵያ ግን የፖለቲካ ሁኔታ ላይ ወቅታዊ ጉዳዮች ላይ ያገባናል ብላችሁ በተለያየ መንገድ ሀሳባችሁን የምትገልጹ ናችሁ። ለዛሬ ጋበዝናችሁ የኢህአዴግን መግለጫ በተመለከተ ነበረ። ሰፋ ባለ ውይይት ግን ተመልሰን መተን ለአድማጮቻችን ጠቃሚ ሀሳብ ታካፍላላችሁ ብለን እንገምታለን። ለዛሬ ሶስታችሁንም አመሰግናለሁ።
እኛም እናመሰግናለን። ደፍ
አመሰግናለን።
ጽዮንንና እንግዶቿን እንዲሁም እስክንድር ፍሬውን ከአዲስ አበባ እኛም እናመሰግናለን። ዝግጅታችን ይቀጥላል። አዲሱ 2018 ገባ
አንድ አለ።
እንኳን አደረሰ።
እንኳን አደረሰሽ።
የት ሆነ ተቀበልከው የሚል ጥያቄ ሰነዝራለሁ፣ ወደፊት አይቀርም።
መልካም። እስቲ እንግዲህ እናገራለሁ እንደ ጥያቄው።
እሺ። Should old acquaintance be forgotten and never brought to mind? Should old acquaintance be forgotten and old anxiety for old anxiety, my dear, for old anxiety, we'll take a cup of
New York አዲሱን ዓመት ሊቀበል የታደመውን ሕዝብ ካዝናኑት አንዷ ወይም ዋናዋ ማሪያ ካሬን ነው የሰማናት። አዲሱን ዓመት እንደ አውሮፓውያን አቆጣጠር ከ1904 ዓመተ ምህረት ጀምሮ ደምቆ በሚከበርባት ኒውዮርክ ከተማ ታይምስ ስኩዌር የሚባለው አደባባይ ላይ ዘንድሮም እጅግ የከበደው ቅዝቃዜ ሳይበግረው በሺዎች የተቆጠረ ሕዝብ አዲሱን ዓመት ተቀብሏል። ለ110 ዓመታት የኒውዮርክ ታይምስ ስኩዌር የአዲስ ዓመት መቀበያ ድንቅ ትዕይንት የሆነውን ክሪስታል ቦል የሚባለውን ኳስ ልክ እኩለ ሌሊት ላይ የሚያወርደውን ቁልፍ ዘንድሮ የከፈቱት ተራና በርክ የሚባሉ የማህበራዊ እንቅስቃሴ አታጋይ የሆኑ ሴት ናቸው። ሶሻል አክቲቪስት ተራና በዚህ ባሳለፍነውና በፖለቲካው፣ በኪነ ጥበቡ፣ በጋዜጠኝነት ወዘተ ዓለም ትላልቅ ስፍራዎች የነበሯቸው ስመጥር ሰዎች በወሲባዊ አዋካቢነት ተወንጅለው ከግነት ያሽቆለቆሉበት ዓመት የወሲባዊ ወከባ ችግር ትኩረት እንዲያገኝ ሃሽታግ ሚቱ እኔም የተባለውን እንቅስቃሴ የመሩት ናቸው። አዲሱን ዓመት አሉ፣ በአዲስ ጅማሮነት ስንቀበል ዓለማችን የተሻለች እንድትሆን ለመስራት ቃል በመግባት ሊሆን ይገባል። በየዓመቱ እንደሚደረገው በብዙ መቶች የተቆጠሩ ታዳሚዎች 12 ዲግሪ ሴንቲግሬድ በነበረው ከባድ ቅዝቃዜ ብዙዎቹ አዲሱ አይናቸው ብቻ ሲቀር መላ ሰውነታቸውን ደራርበው ተጀቡ ነው ጠብቀው አዲሱን ዓመት ተቀብለዋል። ሞቅ ካለው ከካሊፎርኒያ ሳንዲየጎ ከወንድ ጓደኛዋ ጋር ኒውዮርክ ታይምስ ስኩዌር የተገኘች አንዲቱ ወጣት የእግር ጣቶቻችን ሁሉ በብርዱ ድርቅ ብለዋል፣ በዳንስ ልንቋቋም እየሞከርን ነው ብላለች እየተወዛወዘች። ማሪያ ካሪ እንደሰማችኋት፣ ሹገርላንድ፣ ኒክ ጆናስ ወዘተ ታዋቂ ድምፃውያን እንዲሁም ላስ ቬጋስ እና ኒው ኦርሊንስ ላይም ሌሎች ድምፃውያን ህዝቡን ሲያስደስቱ አምሽተዋል። You're too sexy, beautiful. Everybody wants a taste, that's right. I still get jealous. You're the only one invited.
ቀደም ያለችው ወጣት እንዳለችው በዳንስ ታዳሚውን ሲያሟሙቅ ያመሸው አንዱ ኒክ ጆናስ የተጫወተው ጀለስ የተሰኘው ተወዳጅ ዜማው ነው። ለንደን፣ ፓሪስ፣ ሞስኮ እና ሌሎችም ከተሞች ላይ ህዝቡ 2018ን በርችት በሙዚቃ በደመቀ ሁኔታ ተቀብሏል። አዲሱ ኢንዶኔዥያ ጃካርታ ላይ ደግሞ ከ400 በላይ ጥንዶችን ባለስልጣናት በነጻ አገልግሎት በጋብቻ ሲያፈራርሙ ውለዋል። ጥሩ ነው አይደለም?
ድንቅ ነው።
በዓለም ዙሪያ በየከተሞቹ ክብረ በዓላት ላይ በብዙ መቶ ሺዎች የተቆጠሩ የጸጥታ አስከባሪዎች ለደህንነት ጥበቃ ተሰማርተው ውለዋል አምሽተዋል። የኒውዮርክ ባለስልጣናት ጎዳናዎችን አዘግተው ጠበቅ ያለ ፍተሻ እንዲካሄድ አስደርገዋል። አልሞ ተኳሾችና ልዩ ስልጠና ያላቸው ውሾችም አደባባዩ ላይ ተሰማርተው የታዳሚውን ደህንነት አስጠብቀዋል። እናም በዚህ መልክ 2018 አሃዱ ብሏል። አዲሱ እንደምን ነው ያሳለፍከው? አልተወህም።
እንደምን ያሳለፍከው? ጥሩ ነው። መቼም ደንብ ነው። እንደ ሀገሩ እንደ ንጉሱ አጎንብሱ ይባላል። እንደ ሀገሩ ነው የምንኖረው።
ሮም ስትኖር እንደ ሮማውያንም ሆን
መስከረምን መጠበቅ የለብንም ብለን ከባለቤቴ ከትሰስ ጋራ ወጣን። ናሽናል ሃርበር ነው የሄድነው።
ብርድ ላይ አልነበራት?
ብርድ አለ ውስጥ ነን። ብርድ ነገር ብትይ የዚህ ሀገር ሜቴዎሮሎጂስቶች የአየር ንብረት የሚነጋገሩ እንደ ዛሬው እንደ ዘንድሮ አይነት ብርድ የነበረው በ2004 ዓ ም የዛሬ 13 ዓመት እንደነበረ ዛሬ ጠዋት ሬዲዮ ላይ ሰምቻለሁ።
በጣም ከባድ ቅዝቃዜ ነው። እዚህም ኒውዮርክም በየቦታው ነበር።
የኔ ሰፈር 9 ነበረ ቅዳሜና እሁድ።
አልቆጠርኩትም። ቤት ውስጥ ሞቆኝ ነው የተቀመጥኩት። መልካም አዲስ ዓመት። Anybody really know the words? Might as well sing along. Happy New Year.
ድንቅ ነው። እባክሽ ሃፒ ኒው ይር። እባክሽ እንደገና መልካም ዘመን ይሁንልን። መልካም የስራ ጊዜ፣ መልካም የፍቅር ጊዜ፣ መልካም የመግባባት ጊዜ እንዲኖር እንዲሆን እንመኛለን። የአሜሪካ ድምፅ ራዲዮ ጣቢያ እስከ ምሽቱ 4 ሰዓት የዛሬ መስከረም አንድ አይደለም በፈረንጅ መስከረም አንድ ወይም ጥር አንድ ጃንዋሪ አንድ አዲስ ዓመት ፕሮግራሙን እስከ ምሽቱ 4 ሰዓት ይቀጥላል። በ19ና በ25 ሜትር ባንድ። አሁን አድማጮች ከእናንተ ከደረሱን አስተያየቶች ለሰዓቱ የመረጥ ነው አለ እንሆ።
ተናስተልኝ ቢዎች የአውሮፓ አዲሱ ዓመት የፍቅር የሰላም እንዲያደርግላችሁ በአማርኛ የቪኦኤ አቅራቢዎች ከትዝታ ጀምሮ ሁላችሁ አዲሱ ዓመት የፍቅር የሰላም በተለይ በተለይ በኢትዮጵያ ሕዝብ ሰላሙን፣ ፍቅሩን፣ መሞት መገደልን፣ መታሰርን የሚያበቃበት ዓመት እንዲያደርግልን እመኛለሁ። የዘወት አድማጫችሁ ነኝ። አመሰግናለሁ።
ቪዎች ሰላም ናችሁ። እኔ የዘወትር አድማጫችሁ ነኝ። እኔ አማራም አይደለሁም፣ ኦሮሞም አይደለሁም፣ ኢትዮጵያዊ ነኝ። ሰፊው የኢትዮጵያ ሕዝብ ጥያቄ ይህ ነው። የስልጣን ባለቤት ህወሓት ብቻ ኢኮኖሚውን፣ መከላከያውን፣ ግንኙነቱን እና ፍርድ ቤት ምን ጭምር እንደፈለገ እያደረገ ህዝቡ ለ26 ዓመታት ሲጨቆን፣ ሲታሰር፣ ሲበደል የሚሰማ ያጣ ህዝብ ነው። አሁን ህወሓት እያደረገ ያለው ግምገማ ከህዝብ ጥያቄ ጋር ምንም ግንኙነት የለም። ለ26 ዓመታት ሲፈልግ ሲሽር፣ ሲፈልግ ሲሾም፣ ሲፈልግ ጥልቅ ተሃድሶ፣ አለበለዚያም ጥልቅ ግምገማ እያለ የጭቆና በትር በህዝብ ላይ ሲያሳርፍ ነበረ። ስለዚህ የህዝብ ጥያቄ ሌላ፣ ህወሓት የሚሰራ ሌላ። አባሰው ይበናን ነኝ ከደቡብ አፍሪካ።
ሰላም ቪኦኤዎች፣ እንደምን አላችሁ? እንኳን ለአዲሱ አመት ለ2018 አደረሳችሁ። በቅዳሜ ዕለት በሁለት ከዲላ ዩኒቨርሲቲ ሁለት ምሁራኖች ጋር የተደረገውን ውይይት አዳምጬ ነበረ። እጅግ በጣም በወቅቱን ሁኔታ ቁልጭ አድርጎ የሚያንጸባርቅ ደስ የሚል ውይይት ነበረ። እንዲሁም ጥያቄውን ያቀረቡትን እንዲሁም አስተያየታቸውን ከኢትዮጵያ የሰጡትን ምሁራኖች እጅግ በጣም ላመሰግን እወዳለሁ። በእኔ ግምት እስካሁን ድረስ አስተያየት ከተሰጠባቸው ውይይቶች ትልቁን ደረጃ የምሰጠው ውይይት ነበረ። ለምሁራኖቹ ከኢትዮጵያ ሆኖ እንዲህ አይነት አስተያየት በመስጠታቸው ከዚህም በላይ አስተያየት ሊሰጡ የሚችሉ ጥሩ አንደበት ያላቸው ሰዎች ናቸው። እጅግ 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 በጣም አድርጋችሁ እንድታመሰግኑልኝ እወዳለሁ። መልካም አዲስ አመት እንዲሆንላችሁ እመኛለሁ። ኢትዮጵያችን በክብር ለዘላለም ትኑር። በአዲስ አመት ጥሩ ጊዜ፣ ጥሩ ነገር በኢትዮጵያችን ላይ የምናይበት እንዲሆን ጸሎቴንም ለማድረግ ፈልጋለሁ። አመሰግናለሁ።
አስተያየት ለካችሁልን አድማጮች በሙሉ እናመሰግናለን። ሌሎቻችሁም ባስተላለፍነው ፕሮግራም እንዲተላለፍ በመታቀርቡት ሐሳብ ላይ ተመረቆዘ አስተያየቶቻችሁ አይለዩን። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በነገራችን ላይ አዲሱ ለመጪው የገና በዓል የመልካም ምኞት የእንኳን ደስ ያላችሁ መልእክት ማስተላለፍ የሚፈልጉ አድማጮቻችን ከወዲሁ እንዲልኩልን ከአክብሮት ጋር በትህትና እንጠይቃለን። አስተያየት ሳይሆን ሰላምታችሁን ላኩልን። ዝግጅታችን ይቀጥላል። ወደ ሁለተኛው አጋማሽ መሻገራችን ነው። አብራችሁን ቆዩ። ዛሬ በሁለተኛው አጋማሽ ያዝናቸው የ2017ን ልዩ ልዩ ክንውኖች የተመለከቱ ዘገባዎችን ነው። ወደ መጀመሪያው ይሆናል አሁን የምንሻገረው። የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ባለፈው ዓመት ጥር ወር ወደ ስልጣን ከመጡበት ጊዜ ጀምሮ ኢየሩሳሌምን እንደ እስራኤል ዋና ከተማነት በማወቅ ኢራን በኒውክሌር ጦር መሳሪያ ላይ ለደረሰችው ስምምነት እውቅና ባለመስጠት ከፓሪሱ የአየር ንብረት ስምምነት በመውጣትና በሰሜን ኮሪያ ላይ ጠንከር ያለ አቋም በመያዝ የአሜሪካን የውጭ ፖሊሲ ጥሰዋል። እነዚህን የዩናይትድ ስቴትስ የውጭ ፖሊሲዎች ያለመከተል ጉዳይ ልዩ ልዩ አስተያየቶች ተንጸባርቀውበታል። አንዳንዶቹ አደገኛ አካሄድ ነው ሲሉ፣ ሌሎች ደግሞ አሜሪካን የሚያስቀድምና ታላቅነቷንም የሚያመለክት ነው በሚል ይደግፉታል። የቪኦኤዋ ዘጋቢ ማርያማ ዲያሎ ያደረሰችንን ዝርዝር ዘገባ አዲሱ አበበ ይዞታል።
It is time to officially recognize
ኢየሩሳሌምን እንደ እስራኤል ዋና ከተማ ለማወቅ አሁን ወቅቱ ነው።
ብዙዎችን ያስገረመ መግለጫ ነበር። አያሌ ተቃዋሚዎችን ያስተናገደው ይህ የፕሬዝዳንት ትራምፕ አካሄድ የኢየሩሳሌም ጉዳይ በድርድር ሊፈታ ይገባዋል የሚለውንና ለረጅም ጊዜ የቆየውን የዩናይትድ ስቴትስ ፖሊሲ ይቃረናል። ከርሳቸው ቀደም ካሉት መሪ ከፕሬዝዳንት ባራክ ኦባማ እንደምን እንደሚለዩም ጥሩ ማሳያ ሆኗል።
This is the nature of the Trump presidency.
ይህ እንግዲህ የፕሬዝዳንት ትራምፕ አስተዳደር ልዩ መለያ ነው። ስምምነት ያልተደረሰበት ሁሌም በፖሊሲ ላይ ያልተመረኮዘ ነው።
ሰሜን ኮሪያን፣ የኢራንን የኒኩሌር ስምምነት፣ የፓሪሱን የአየር ንብረት ስምምነት በተመለከተ ፕሬዝዳንት ትራምፕ ዩናይትድ ስቴትስን ለየት ወዳለ አቅጣጫ ነው የወሰዷት።
You've seen that very clearly with regard to the war against ISIS.
በሁለቱም አገሮች ኢራቅም ሆነ ሶሪያ ውስጥ በአይሲስ ላይ ከሚካሄደው ጦርነት አኳያ አይሲስ ጨርሶ እየተወገደ እንደነበር በግልጽ የሚታይ ነው። ይህንንም የበለጠና ከፍተኛ አካሄድ በሚታይበት በሰሜን ኮሪያ የተከሰተው ነው። በኢራን ግንባርም እንዲሁ።
ፕሬዚዳንት ዶናልድ ትራምፕ ለደጋፊዎቻቸው ቃል የገቡት ይህን መሰሉን ከፍተኛ ኃይል የሚታይበትን አካሄድ ሲሆን፣ ውስብስብ ሁኔታ በሚታይባቸው እንደ ኢራን በመሰሉ አገሮች ግን ዲፕሎማሲያዊ መፍትሄ ነው የሚያሻው ይላሉ ተቺዎች።
In the 70 years since the end of World War II.
ከሁለተኛው የዓለም ጦርነት በኋላ ካሉ 70 ዓመታት ወዲህ አሜሪካ በዓለም ፊት ለደህንነቷ የተከተለችው ሁለት ቁልፍ መንገዶችን ነው። አንዱ ዲፕሎማሲያዊ አካሄድ፣ ሁለተኛው ደግሞ የጦር ኃይሏ ናቸው።
ፕሬዚዳንት ትራምፕ ቀደም ካሉት ፕሬዚዳንት ከባራክ ኦባማ መሆኑ ነው ያላቸው ሌላው ልዩነት የታየው ባለፈው ሰኔ ወር ፓሪስ ውስጥ የአየር ንብረት ስምምነትን ሳይፈርሙ መውጣታቸው ወይንም አለመፈረማቸው ነው። በዚህም ይህን ዓለም አቀፍ ስምምነት ባለመቀበል ዩናይትድ ስቴትስ አንዷና ብቸኛ አገር እንድትሆን አርጋዋታል።
To move away from the Paris Accord on climate.
ምንም አይነት ተለዋጭ ፖሊሲ ሳይኖር ይህን መሰሉን ጎታች እርምጃ መውሰድ ወይም ከፓሪሱ ስምምነት መለየት አገሪቱን በአስር ዓመት ወደኋላ መመለስ ማለት ነው።
ትራምፕ በምረጡኝ ዘመቻቸው ወቅት ይናገሩ የነበረውንና ምን አይነት አሜሪካ ሊመሩ እንዳቀዱም ላደመጠ ይህ አይነቱ እርምጃ ብዙም አስገራሚ ወይም አስተናቂ አይሆንም። እንዲያውም ሰውየው ከተናገሩት አቋያ እርምጃው ቀላል ነው ያሉታቸውም አሉ።
This is actually quite a traditional US foreign policy approach in that President Trump clearly
President Trump የአግላይነት ፖሊሲ አለመከተላቸው ለዩናይትድ ስቴትስ እንደ አዲስና ልዩ የውጪ ፖሊሲ ተደርጎ ታይቷል። ብዙ ተንታኞች አስተዳደራቸው አግላይ ይሆንና ዩናይትድ ስቴትስም ከዓለም የተለየች አገር ትሆናለች ብለው አስበው ነበር። ያ ግን አልታየም።
ዛሬ ፕሬዝዳንት ዶናልድ ትራምፕ ሁለተኛውን አመት የአስተዳደር ዘመናቸውን ሊይዙ ቀናት ናቸው የቀሯቸው። ወደ ሁለተኛው አመት የስልጣን ዘመናቸው እያዘገሙ ባሉበት በአሁን ወቅት የሚከተሉት የውጪ ፖሊሲ ግን ጠላትም ሆነ ወዳጅ በንቃት የሚከታተለው እናም ደግሞ አሳሳቢ አካሄድ ነው። ሌላ የአለፈው አመት ሁኔታን የሚቃኝ ዘገባ አለን። ኢስላሚክ ስቴትስ ማለት እስላማዊ መንግስት አይሲስ በዚህ በሚሰናበተው ወይም በተሰናበተው የአውሮፓውያን 2017 ዓ.ም ኢራቅና ሶሪያ ውስጥ ካሊፌቶች አገዛዝ የማቋቋም ህልሙ ተፈረካክሶባቸዋል። የኢራቅ መንግስት ወታደሮች ሶሪያ ውስጥ ደግሞ በጥምረቱ ኃይሎች የሚታገዙ ኃይሎች ያለረፍት ሲወጉትና የምዕራባውያን የአየር ኃይል ቦምብ ጥቃት ሲያወርድበት ሽብርተኛው ቡድን ለማፈግፈግ ተገዷል። የሆነ ሆኖ የኢራቅ የሶሪያና የኢራን ባለስልጣናት ድል አደረግነው ብለው ቢያውጁም ዩናይትድ ስቴትስና ሸሪኮቿ ግን ጸረ አይሲሲው ትግልና እንዳላበቃም ነው የሚያስተነቅቁት። የቪኦኤ ብሔራዊ ጸጥታ ዘጋቢ ጄፍ ሰልደን ተከታዩን የአመት ማብቂያ ዘገባ አጠናቅሯል። አሁን ደግሞ ቆንጅት አንቺነሽ የምታነቢው።
ተሰናባቹ 2017 ዓመተ ምህረት ደም ተፋሶ አሃዱ እንዲባል የፈለገው እስላማዊ መንግስት ቡድን ልክ የአመቱ መጀመሪያ ጥር አንድ ቀን ቱርክ ኢስታንቡል የሚገኝ ሬና የተባለ የምሽት ክበብ ታጣቂ ልኮ ሲያበቃ 39 ሰው አስፈጀ።
The panicking people, the blood, the noise of the gunshots, the explosions. That's what I keep on thinking about.
የአይንማኝ የሆኑት ዩሱፍ ኮዳት የሰው ፍርሃት፣ የፈሰሰው ደም፣ የተኩሱ ጩኸትና ፍንዳታው ምንጊዜም አይረሳኝም ሲሉ ነው የተሰሙት። ቱርክ ውስጥ የብዙዎች ህይወት ያጠፋ የሽብር ጥቃት ከባድ ንጋጤ ሲፈጥር፣ ኢራቅ ውስጥ ደግሞ የነበረው ሁኔታ የተለየ ነው። እዚያ እስላማዊ መንግስት የመንግስቱ የጸጥታ ኃይሎች የራሴ ካሊፌት ብሎ ወዳወጃት ሞሱል ሲገሰግስበት እግሬ አውጪኝ ይልገባ።
አልሐምዱሊላህ ወሽክር ካን المخطط انه
ጠላት አይናችን እያየ ብትንቱኑ ወጣ። ከባድ ጥቃት ስናደርስበት መሳሪያውን እየጣለ ፈረጠጠ ነው ያሉት የኢራቅ የጦር ሰራዊት እዝ አባል ኮሎኔል ሐሺም አብዱል ሐዲም። ይህ በዚህ እንዳለ እስላማዊ መንግስት በሌሎችም የሙስሊሙ ዓለም ሀገሮች ውስጥ ተቃውሞ ገጠመው። ቱኒዚያውያን ጎዳና ላይ ወጥተው የአይሲስ ተዋጊ አንፈልግም አሉ። ዩናይትድ ስቴትስ ውስጥ አዲሱ ፕሬዚደንት ዶናልድ ትራምፕ እስላማዊ መንግስትና መሰል ቡድኖችን ድምጥማጣችሁን ነው የምናጠፋው ሲሉ አስጠነቀቁ።
We have not used the real abilities that we have. We've been restrained. We have to get rid of ISIS.
በእጃችን ያለውን አቅም አልተጠቀምንበትም። ታቅበን ነው የኖርነው። አይሲስን ማጥፋት አለብን። ምርጫ የለንም።
እናም ዩናይትድ ስቴትስ ይህንኑ አፋፍማ ተግባራዊ ለማድረግ ጸረ እስላማዊ መንግስት ኃይሎችን አቅም መገንባት ጀመረች። ለመጀመሪያ ጊዜ ለሶሪያ ዲሞክራሲያዊ ኃይሎች ግንባር ብረት ለበስ ተሽከርካሪዎች ላከች። በዚያም ወደ ሽብርተኛው ቡድን መዲና ወደ ራካ በአዲስ መልክ ይገሰግሱ ጀመር። የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማቲስ ባግዳድ ላይ እንዲህ ሲሉ ተናገሩ።
We're going to continue to stand by the Iraqi army, the Iraqi people who are fighting.
ጠላት ጋር ከመዋጉት ከኢራቅ የጦር ሰራዊትና ህዝቡ ጎን መቆማችንን እንቀጥላለን።
እስላማዊ መንግስት ኢራቅና ሶሪያ ውስጥ ጫናው ሲበረታበት በሌሎች አካባቢዎች ደግሞ ባለፈው የካቲት ወር የሽብርተኛ ቡድን ደጋፊ የሆነ ሰው ፈረንሳይ ፓሪስ ውስጥ የሉቭር ጠባቂዎች ላይ በቆንጨራ ጥቃት አደረሰ። ከዚያም ሚያዝያ ወር ላይ ግብጽ እስክንድሪያ ከተማ ውስጥ የሆሳዕና ዕለት በርካታ ሰዎች የተገደሉበትን ጥቃት ያደረስኩ እኔ ነኝ ሲል ኃላፊነት ወሰደ። ፓኪስታንና አፍጋኒስታንም እንዲሁ ጉልበቱን አሳይቷል። በመጋቢት ወር ካቡል ውስጥ በሚገኝ ሆስፒታል ላይ ጥቃት አድርሶ ከ30 በላይ ሰዎች ፈጀ። ዩናይትድ ስቴትስ ለዚህ ምን ምላሽ ሰጠች? ግዙፍ ቦምብ አፍጋኗ ናንጋሃር ከተማ በሚገኘው ዋናው የእስላማዊ መንግስት ምሽግና መሿለካያ ላይ ወረወረች። የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ የአፍጋኒስታን አዛዥ ጀነራል ጃን ኒከልሰን
Let me be clear, we will not relent in our mission to fight alongside our Afghan comrades.
ግልጽ ላድርገው፣ በ2017 አይሲስን ለመደምሰስ ከአፍጋን ጓዶቻችን ጋር ሆነን መዋጋታችንን ያለማሰለስ እንቀጥላለን።
ሐምሌ ወር ላይ ሲደረስ እስላማዊ መንግስት ራሱ በራሱ ያወጀው ካሊፌት ይፈረካከስ ጀመር። ዋና ከተማ ያላት የኢራቋ ሞሱል ከወራት ውጊያ በኋላ ነጻ ወጣች። የኢራቁ ጠቅላይ ሚኒስትር ሃይደር አላባዲ ሽብርተኛው ዳኢሽ አልቆለታል፣ ፈራርሷል፣ ይህንን መላው ዓለም እንዲያውቀው አሁን አውጃለሁ ሲሉ ነው የኢራቁ ጠቅላይ ሚኒስትር የተሰሙት። የአይሲስ ተዋጊዎች ጥለዋት ከሸሹት ከራካ በደስታ ያስተላለፉት መልእክት ነበር። ጥቅምት ወር ላይ ደግሞ አይሲስ ፊሊፒንስ ውስጥ ሌላ ሽንፈት አገኘው። ደቡባዊዋ ማራዊ ከተማ ላይ ለአምስት ወራት ሲካሄድ በቆየ ውጊያ ድል ተመታ። ይሁን እንጂ እስላማዊ መንግስት የተቆጣጠራቸውን ግዛቶች ቢነጠቅና ተዋጊዎቹን ቢያጣም በውጭ ደግሞ ስዊድን፣ ስቶክሆልም ከተማ፣ ፓሪስ፣ ባርሴሎናና ኒውዮርክ ውስጥ ጥቃት አደረሰ። የጦርነት ጥናት ተቋም ኢንስቲትዩት ፎር ዘ ስታዲ ኦፍ ዋር የተባለ ተቋም ከፍተኛ የስለላ ጉዳይ አጥኚ ጄኒፈር ካፋሬላ
ISIS is clearly demonstrating continued ability to pursue its global war. Its campaign
ISIS ዓለም አቀፍ ጦርነት አሁንም ማካሄድ እንደሚችል በግልጽ ያሳየ ነው። በምዕራብ ሀገሮች ዘመቻው ቀጥሏል። በሰሜን አፍሪካ ሀገሮችም እንቅስቃሴው እየተስፋፋ ነው። አፍጋኒስታንና ደቡብ ምስራቅ እስያ አካባቢም እንዲሁ።
ሽብርተኛው ቡድን የመሪውን የአቡባከር አልባግዳዲን ምክር በደንብ ያደመጠ ይመስላል። አልባግዳዲ ባለፈው መስከረም ለተከታዮቹ ባስተላለፈው በድምጽ የተቀረጸ መልእክት ለድል መብቃት የሚቻለው በትዕግስትና ባልበገር ባይነት በመዋጋት ነው ነበር ያለው። አንድ ሌላ የዓመት መጨረሻ ዘገባ ይኖረናል። ከዛ በፊት ግን የፕሮግራም ማሳሰቢያ።
ማስታወቂያ።
ለመጪው የገና በዓል የመልካም ምኞት መግለጫዎቻችሁን ለቤተሰብ ለጓደኞቻችሁና ሌላም ለምትፈልጉት በቪኦኤ በራዲዮና በቪኦኤ ዌብሳይት እንዲሁም ቪኦኤ አማሃሪክ ፌስቡክ ላይ ማስተላለፍ ትችላላችሁ።
መልእክቶቻችሁን በ202-205-9942 የውስጥ መስመር 14 በተዘዋዋሪ ጥሪ እየደወላችሁ በድምፃችሁ ማኖር ትችላላችሁ።
እንዲሁም ራሳችሁን በምስል ቀርጻችሁ ብትልኩልን በፌስቡክ ገጻችን ላይ ከልዩ ቅንብር ጋር እናወጣለን።
የገና ገጠመኞች ካሏችሁም አካፍሉን።
መልካም በዓል። የአሜሪካ ድምፅ።
ወደ ዘገባው እናልፋለን። የአውሮፓ ህብረት ባለፉት 10 ዓመታት ውስጥ ቀውሶች ሲፈራረቁበት ከቆየ በኋላ ከተከታታይ አደጋዎች የተረፈ እንደሚመስልና መሪዎቹ በአሁኑ ወቅት በጥሩ ሁኔታ ይገኛሉ። ዘጋቢያችን ሄንሪ ሪጅዌል ከለንደን እንደላከው የአውሮፓ ቀጠና የኢኮኖሚ እድገት ከዩናይትድ ስቴትስና ከብሪታንያ ከፍ ይላል የሚል ትንበያ እንዳለም የስደተኞች ፍልሰት ቀለል ማለቱን የሪጅዌል ዘገባ ጠቅሷል። ተንታኞች ግን ገና መፍትሄ ያላገኙ ችግሮች አሉ ነው የሚሉት። ሄንሪ ሪጅዌል እንዳልኩት የዘገበውን አዳነች ፍሳየ ታቀርባለች።
በርካታ የአውሮፓ ሀገሮችን ኪሳራ ውስጥ ወደ ማስገባት ተጠግቶ የነበረው የዩሮ የዕዳ ቀውስ ጦርነትንና ድህነትን ሸሽተው ሲጎርፉ የቆዩት በሚሊዮኖች የሚቆጠሩ ፍልሰተኞች የአውሮፓ ህብረትን ከገጠሙት ችግሮች መካከል ናቸው። አምና ደግሞ ብሪታንያ ከአውሮፓ ህብረት ለመውጣት ወሰነች። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የብሪታንያን ውሳኔ ደግፈዋል። የአውሮፓ ህብረት ከአስርተ ዓመት ቀውስ ተርፋለች። የህብረቱ መሪዎች አውሮፓ ወደ መደበኛ ይዞቷ ተመልሳለች ይላሉ። የአውሮፓ ህብረት ኮሚሽን ፕሬዚዳንት ዥን ክላውድ ጃንከር ባለፈው መስከረም ወር ስለ አውሮፓ ሁኔታ ባደረጉት ንግግር ብሩህ ተስፋ አንጸባርቀዋል።
ነፋሱ አውሮፓን ወደ ማንቀሳቀስ ተመልሷል። አሁን የዕድሉ መስኮት ተከፍቷል። ሆኖም ለዘላለም ክፍት ሆኖ አይኖርም።
የፈረንሳይ ፕሬዚደንት ኢማኑኤል ማክሮን የአውሮፓ መድህን ተደርገው ይታያሉ። ባለፈው ግንቦት ወር በተደረገው ፕሬዚዳንታዊ ውድድር ያሸነፉት ጸረ የአውሮፓ ህብረት የሆነውን በማሪን ለፔን የሚመራውን ብሔራዊ ግንባር የተባለውን ጽንፈኛ ድርጅት በማሸነፍ የአውሮፓ ህብረትን የሚደግፍ አቋም በመያዛቸው ነው። የማክሮን ደጋፊዎች በአውሮፓ ከመስፋፋት የሚያቆመው የሌለ መስሎ የነበረውን የቀኝ ክንፍ ኃይልን ለመገደብ ችለዋል በሚል ያሞግሷቸዋል። ተንታኞች ግን ቀኝ ዘመም ጽንፈኞቹ ተዳክመዋል ማለት እንዳልሆነ ይገልጻሉ። የፖለቲካ ተንታኝ ሊዮፖልድ ትራጎት ያብራራሉ።
So yes, Macron was elected a pro-European candidate, but in the end, mostly because for many voters he was the lesser evil.
አሁን ማክሮን የተመረጡት የአውሮፓ ደጋፊ ሆነው በመወዳደር ነው። ውሎ አድሮ ግን ከሜሪን ለፔን ጋር ሲነጻጸሩ የተሻለ ሆነው በመታየታቸው ነው በሁለተኛው ዙር የተመረጡት።
ፕሬዚደንት ማክሮን በአውሮፓ ህብረት ውስጥ አስፈላጊው መሻሻል ሲደረግ ብሪታንያ ወደ አባልነት መለስ ይሆናል የሚል ተስፋ ሳይቀር አንጸባርቀዋል።
ወደ ጽኑ ሴቱ በተመለሰው ህብረት ብቃት ያለው ገበያ ሲመለስ ፍላጎቷ ከሆነ ብሪታንያ በጥቂት ዓመታት ውስጥ ወደ አውሮፓ ህብረት ልትመለስ ትችላለች።
ብሪታንያ ከአውሮፓ ህብረት ስትወጣ ሌሎች ሀገሮችም የሷን ፈለግ ሊከተሉ ይችላሉ የሚል ስጋት የነበረ ቢሆንም እንደዛ አልሆነም ይላሉ ትራጎት።
The threat of another country leaving anytime soon has rather gone down due to Brexit, simply by showing that it is incredibly difficult.
ሌላ ሀገር ከአውሮፓ ህብረት የመውጣት አደጋ በብሪታንያ መሰናበት ምክንያት መቀነሱ ነው የሚታየው። ይህ የሆነውም ከአውሮፓ ህብረት አባልነት መውጣት ምን ያህል ከባድ መሆኑን በማሳየቱ ነው።
ሌፐር ትራጎት አያይዘውም ይሁንና አውሮፓ በሁኔታዎች ረክታ ቸልተኝነት ማሳየት የለባትም ይላሉ።
On one hand, the migration crisis is continuing. People are still coming in. And there's no system in place yet.
ባንድ በኩል የፍልሰቱ ቀውስ እንደቀጠለ ነው። ሰዎች አሁንም እየፈለሱ ናቸው። በዛም ላይ አባል አገሮች ስለማይስማሙበት ለችግሩ ዘላቂ መፍትሄ የሚያስገኝ አሰራር የለም። በአውሮፓ ቀጠና ደግሞ በአሁኑ ወቅት ህብረቱን ሊያሰራ የሚያስችል ማዕቀፍ የለውም።
አውሮፓ በአዲሱ ዓመት የምትገባው ካለፈው ዓመት በተሻለ የመተማመን ስሜት ነው። የአውሮፓ ቀጠና እየሰፋ ሄዷል። የሚፈልሱት ሰዎች ብዛትም እየቀነሰ ነው። የአውሮፓ ህብረት ደጋፊ መሪዎች የበላይነቱን ይዘዋል። ይሁንና ጀርመን አዲስ መንግስት ለመመስረት ከምትጣጣርበት ከአሁን ወቅት አንስቶ እስከ ብሪታንያ ከህብረት መውጣት፣ የካታሎኒያ ከስፓኝ ነጻ መውጣት እስከ መፈለግ ድረስ የሚሄዱ ተግዳሮቶች አልታጡም።
የምሽቱን የአሮጌው ዓመት የ2017 ዘገባዎች አጠናቀናል። ማስታወቂያውን በድጋሚ
ማስታወቂያ።
ለመጪው የገና በዓል የመልካም ምኞት መግለጫዎቻችሁን ለቤተሰብ ለጓደኞቻችሁና ሌላም ለምትፈልጉት በቪኦኤ በራዲዮና በቪኦኤ ዌብሳይት እንዲሁም VOA አማሃሪክ ፌስቡክ ላይ ማስተላለፍ ትችላላችሁ።
መልእክቶቻችሁን በ202-205-9942 የውስጥ መስመር 14 በተዘዋዋሪ ጥሪ እየደወላችሁ በድምጻችሁ ማኖር ትችላላችሁ።
እንዲሁም ራሳችሁን በምስል ቀርጻችሁ ብትልኩልን በፌስቡክ ገጻችን ላይ ከልዩ ቅንብር ጋር እናወጣለን።
የገና ገጠመኞች ካሏችሁም አካፍሉን።
መልካም በዓል። የአሜሪካ ድምጽ።
ለዛሬ ሰኞ ምሽት ለፈረንጆች አዲስ አመት ምሽት ያሰናዳናቸው ዝግጅቶች እነዚህ ነበሩ። አብራችሁን ስላመሻችሁ እጅጉን አድርገን እናመሰግናለን።
ነገ ከምሽት 3 ሰዓት እንገናኛለን። በዚህ ሙዚቃ የትግርኛ ፕሮግራም አዘጋጆችን ጠብቋቸው።
እንኳን አደረሳችሁ። ምን ያና ገብረ
እንኳን አደረሳችሁ። ሮሳው ዳመት
ገና ደሩ አድማጮች